ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተመስልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 26 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ግንቦት 26 ቀን 913 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የኦነግ ኦህዴድ ጥምሩ ዘረኛ የኮሎኔል አገዛዝ በአማራ አካባቢ በፋኖና በሌሎችም ዜጎች ላይ የሚያካሂዱትን አፈና አሁንም እንደቀጠለ ነው። ሐሙስ ግንቦት 25 ቀን በደብረ ብርሃን ከተማ ነዋሪና የሸዋ ፋኖ ማሪ የሆነውን አበባው ሰለሞንን ለማፈን አገዛዙ የጸጥታ ኃይሎች ያደረጉት ሙከራ ሳይሳካ ቀረመውንም ታውቋል። አበባ በወቅቱ ከቤቱ ውጪ ስለነበረ ሊያገኙት ባለመቻላቸው ፍተሻ አድርገው ምንም ነገር ሳያገኙ ተመልሰው ሄድ መሆናቸውን የአይን እማኞች ተናግረዋል። በተያያዘ ዜና ከቀናት በፊት ከባህር ዳር ታፍነው ወደ ጋይንት ነፋስ መውጫ የተወሰዱ የፋኖ አባላት ግብረሰየል እየተፈጸመባቸው መሆኑን ዘመዶቻቸው ተናግረዋል። ፋኖቹ በተሰሩበት በነፋስ መውጫ የሚጠበቁት በፌደራል ፖሊስም በእውነት አጣቂ አሸባሪዎች ነው። ከተሰሩት መካከል የባህር ዳር ፋኖች አሳየ እውነቱ፣ ሰለሞን አባቱ እና ጌታቸው ሞጬ ሲገኙበት በአገዛዙ ላይ ከፍተኛ ትችት በማቅረብ የሚታወቀው ወጣት ቲና በላይ የሚገኝበት መሆኑ ታውቋል። ሰለሞን አብቱ በጋሽና ግንባር ከወያኔ ጋር በተደረገ ጦርነት የቆሰለ ደፋር ታጋይ መሆኑን ከስፍራው ከደረሰን ዜና መገንዘብ ችለናል። ከጥቂት ቀናት በፊት በዚሁ በባህር ዳር ከተማ አሳስሮ የነበረው ጋዜጠኛ ያለለት ወንድዬ እስካሁን የት እንደሚገኝ አለመታወቁ ቤተሰቦቹ ተናግረዋል። በድባር ከተማ የሚገኙ ተፈናቃዮች ወቅቱ የተጠበቀ ሰብአዊ እርዳታ እየደረሳቸው አለመሆኑን ለዜና ተቋሞች ገልጸዋል። በሰሜን ጎንደር የሚገኙ ተፈናቃዮች ቁጥር ከጊዜ ወደ ጊዜ እየጨመረ የሄደ ሲሆን በአሁኑ ወቅት 138,000 ደርሷል። በድባር ከተማ ጉልጭ ሜዳ ተብሎ በሚጠራ ቦታ የታሰሩ በተሰሩ መጠለያዎች ውስጥ የሚገኙ ተፈናቃዮች ለዜና ተቋሞች በሰጡት መረጃ በየወሩ የሚሰጣቸው 15 ኪሎ እህል ከተቋረጠ ረጅም ጊዜ እንደሆነና በአሁኑ ወቅት በችግር ላይ እንደሚገኙ ገልጸዋል። የሚገኙበት ጊዜያዊ መጠለያ ጣቢያም ረግረጋማ ቦታ ላይ በመሆኑ ከመጪው ክረምት ለከፋ ችግር ሊጋለጡ እንደሚችሉ ያላቸው ስጋት ገልጸዋል። ተፈናቃዮቹ ወደ ቀያቸው እንዲመለሱ የጠየቁ ሲሆን ይህ የማይቻል ከሆነ ወደ ሌላ ቦታ እንዲዛወሩ የሚሹ መሆናቸውንም ገልጸዋል። ባሌላ ዜና ያሸባሪ ወያኔ ቡድን ከመቆጣጣራቸው በዋግህም ራዞን ከመገኙ የተለያዩ ወረዳዎች በየሳምንቱ ከ3000 እስከ 4000 የሚገመቱ ተፈናቃዮች ወደ ሰቆጣ የሚሰደዱ መሆናቸውና በአሁን ወቅት በሰቆጣ አካባቢም የሚኖሩ ተፈናቃዮች ቁጥር 90000 የደረሰ መሆኑ የአካባቢው አደጋ ስጋት ኃላፊዎች ለዜና ተቋሞች ገልጸዋል። በመተላጣቢያ የሚኖሩ ተፈናቃዮች ቁጥር ከ16000 የማይበልጥ ሲሆን ሌሎቹ ከማህበረሰቡ ጋር ተቀላቅለው የሚኖሩ መሆናቸውም ተገልጿል። ከተፈናቃዮቹ ውስጥ 2800 ነፍሰ ጡሮች፣ 1315 ከቤተሰቦቻቸው ውጪ የመጡ ህፃናት፣ 7100 አራሶች እንዳሉ ከአደጋ ስጋት ኃላፊዎች ከተገኘው መረጃ ለማወቅ ተችሏል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩ ሰኔ 26 ቀን 2014 ዓ.ም ተመረጠ። በፈረንጆቹ አቆጣጠር ሰኔ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ጽናት ፈተናውና አይበገሬነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝዌስት ዋሽንግተን ዲሲ 20011፣ በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛው ዓመት አዘጋጅ ግብራይ ደብዳቤዎች አምድ። ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ፋሽስቱ መንግስቱ ያለምንም ደም ኢትዮጵያ ተቀደም ብሎ ያቀራረበት አካሄድና ፍጻሜው ሲገመገም ምን ነበር ያመለከተን? ፋሽስቱ ጁንታን ጀግና ብለን ካደነቅንበት ጊዜ ጀምሮ እስካሁን የሚሞካሽበት አካሄድስ ተገቢ ነበር? እስከመቼ ነው እየተሞኘን አገርንና ህዝብን የምናስጠቃው? እስቲ ታሪክ አጣቅሰን እንደሰው የየግል ፍርዳችንን ለመስጠት እንሞክር። ለማንኛውም እግረ መንገዴን የግራዚያኒ ኢሰፓዎች የተነሰነሰባቸውን አቧራ ከተከሻቸው ላይ አራግፈው በተካኑበት ጨፍጫፊነት ኦነግ ኦህዴድን ለማገዝ በገፍ እየተቀላቀሉት ስለመሆናቸው ሹክ ልበላችሁ ብዬ ነውና ከይቅርታ ጋር ወደ ተነሳውበት ቁም ነገሬ ልመልሳችሁ። አንድ ፋሽስቱ መንግስቱ አገሩን ይወዳል ካላችሁ መጀመሪያ አገር ማለት የምድሯ የቆዳ ስፋት መሆኑን አንዘንጋ። ሲቀጥልስ ሚሊዮኖችን ህዝብ አስጨፍጭፎ አገርን ከሻዕቢያና ከወያኔ ግንጠል አዳነ ወይንስ አስረክቧቸው ጥሎ ፈረሰተ? እንዲያውም ታሪክ እንደዘገበው ከሆነ የሚሊዮን ጦር አቅም ይዞ ጠርሙስ ሙሉ ደም በአደባባይ አፍርጦ ሲያቀራራ በጎንደር በኩል ድንበራችን በሱዳን ተወሮ ነበር። በትንሽ አቅሙ ተዋግቶ ወራሪውን ያባረረው ሌላ ሳይሆን ፋሽስቱ መንግስቱ የሚያሳድደው ያው የኢሃሰ ጦር ነበር። ታዲያ ማን ነው አገር ወዳዱ? ማን ነው ኢትዮጵያዊው? ለሙገሳ ሳይሆን ሐቁን ለመጨበጥ እንድንችል ለማለት ነው። ስለ ካራማራ ጮቤ የረገጥንለትም በጦርነቱ ወቅት አዋጊ የነበሩ የጦር መኮንን ለቃለ መጠይቅ ቀርበው ሶማሊዎች ከወረሩት ግዛት ግማሹን ብቻ ለቀውና ፈግፈገው ቀሪ ይዞታቸውን ተቆጣጥረው እንዳሉ ነበር ድል አደረግን በሚል ተክለሰውነት ግንባታ ውስጥ የተገባው ብለው በቁጭት አስደምጣው ነበር። አዎ ግራዚያኒ መንግስቱ አገር ወዳዱን በጅምላ ለመጨፍጨፍም ይህንኑ የውሸት ድል አጋጣሚን ለስልጣኑ ማጠናከሪያ በድጋሚ ተጠቅሞበታል። እንግዲህ ቢመራችሁም ሐቁ ይህ ነው። እናም አገር ጠሉን ነፍሰ ገዳይ ፈርጣጭ ፋሽስት አገር ወዳድና ጀግና ማለት ራሱን የቻለ ሌላ ክህደት አይሆንም? አይ ብላችሁ ከተቃወማችሁ ደግሞ ታሪክ ይፍረደን ብዬ አልፋለሁ። ሁለተኛ አገሩን ይወዳል አባባላችሁ በፍርጠጣ ስለተጠናቀቀ ውድቅ ሆኗልና እስቲ ህዝቡንስ በርግጥ ይወድ ነበር ወይ የሚለውን እኔ አገርን ለማስገንጠል የሚፋለሙ ዘረኛ ጠባቦችን ትቶ ለአገር አንድነት የሚታገሉ እንደ ኢሃፓ አይነቶችን ነው ሲያጠቃይ ነበረው። እሺ እሱስ ሲቀር ለወደፊቱ የአገር ተረካቢ ሊሆኑ የሚችሉ ከሩብ ሚሊዮን በላይ ምሁራንና ታዳጊ ንጹሃን ዜጎችን አገዛዜን ተቃውማቸዋል በሚል ሰበብ አይደል በነጻ እርምጃ የረፈረፋቸው? ታዲያ ይህ ተግባሩ ነው ህዝቡን ወዳድ የሚያስብለው? ይህ ተገቢ ያልሆነ ፋሽስቱን አወዳሽነትስ በሟች ቤተዘመዶች የሐዘን ቁስል ላይ በርበሬ መነስነስ አይሆንምን? መቼስ ፍርድ ለራስ ነውና ዘላለም መሞኘት ከኛ አይጠበቅም ብዬ አምናለሁ። ለምን ቢባል ፈጣሪ ከሌሎች እንስሳት በአስተሳሰብ የላቀን አድርጎ ሲፈጥረን ያለ ምክንያት አልነበረምና። ታዲያ እንዴት ወደ ፍርድ ገምድልነት ተምዘግዝገን ወርደን ህዝብ ጨፍጫፊውን ሰይጣን መልአክ ለማለት ተገደድ ዘረኞችንና ተገንጣይ ያገር ጠላቶችን ባሞገስነው አፋችንስ እንዴት በጨቋኝ አገዛዝ ተደልዬ በግል ጥቅም ተቸንፌ ያገሬን ህልውና አሳልፌ እጅ በመስጠት አለም በረከክም ያለውን የህዝብ ድርጅት ያባን ወደ ማውገዙ ተሸጋገርን? ሰዋዊ አእምሮ ካለን መቼም መልሱ ግልጽ ነው። ይህ ግን ስህተታችን እስከመቼ ድረስ ይቀጥላል ነው ጥያቄው። ወደ ሁለተኛው ምዕራፍ ልውሰዳችሁና ራሱን የፖለቲካ ሳይንቲስት አድርጎ ከሚሞላቀቀው የአገር ጠል መሪ ነኝ ባይ ልውሰዳችሁ። በመሰረቱ ፖለቲካ ካልን ትክክለኛ መገለጫው ድንጋዩን ዳቦ በማለት ጉንጫ አልፋ ወሬ ማሽጎድጎድ ወይም እኔ ያልኩትን ካልተቀበላችሁ አንገታችሁን በሜንጫ ሳይሆን በጋራ የአገራችንን ችግር ተወያይተንና ተግባብተን ያጸደቅናቸው የመፍትሄ ውሳኔዎችን በጋራ ተግባራዊ እንዲሆን ማድረጉ ላይ የተቃኘ ነው። ሆኖም የጃዋር ያለፈው የፖለቲካ ተግዳሮቱ ይህን ፈጽሞ አያመላክትም። ከግር ጥፍሩ እስከ ራስ ጸጉሩ የሚንጫ ፖለቲካን ማራመዱ ዓለም ያወቀው ሀቅ ነው። ይህ ደግሞ በዓለም አቀፍ ሕግ የሚያስጠይቀው የዘር ማጥላት ወንጀል ነው። ይህ የሚንጫ ፖለቲከኛ ዛሬ የሁሉንም የፖለቲካ አካሄድ አክብሬ በውይይት እፈታለሁ ሲል ዳግም አፍ ይዞብናል። ያው የተፈጠረበትን የውሸት ትርክት አንግቦ ኢትዮጵያ ሲሴ በሚል ሌሎቹን ጠልፎ በወጥመድ ውስጥ አስገብቶ ከመጣል ያልዘለለ አባዜው መሆኑ ነው። እጁን ሰጥቶ ለመታረድ የሚሞኝ ካለም ይመቸው። ያው ሲመክሩት ካልሰማ ለምን ይገደናል? ሲጀመር የጃዋር የፖለቲካ ስምሪቱ የፖለቲካ ድርጅትን በመግዛትና በመሸጥ ሀብት አጋብሶ ሊከብርበት ያቀደ የግል የንግድ ተቋሙን እውን ማድረግ ነው። ለምሳሌ በእውቀቱና በራዩ ተንቀሳቅሶ በማዋቀር ለሀገርና ለህዝብ ጥቅም በማሰብ የመሰረተው የፖለቲካ ድርጅት አልነበረም፣ አሁንም የለም። የሆነው ከአንድ ቸርቻሪ የፖለቲካ ነጋዴ ከባዕድ ቀጣሪዎቹ ባገኘው ሚሊዮኖች ብር ገዝቶ ገርባ ዘረኞችን አሰባስቦ ትርፍ ለማግበስበስና የዘር ማጽዳት ህልሙን ለማሳካት የግል መገልገያ ሀብትና ንብረቱ ያደረገውን ሸቀጥ ድርጅት መሰረተ እንጂ። ድርጅቱን የሸጠለት መረራን በተመለከተ ከወጣትነቱ ጀምሮ አቋሙን እንደ እስስት እየቀያየረ ስልጣን ለያዘ ጨቋኝ አገዛዝ ሁሉ ሲያሻው ታጣቂ ሆኖ ህዝብን በመጨፍጨፍ አሊያም እንዳሁኑ ድርጅትን በሚሊዮኖች ሸጦ የግል ጥቅሙን በማካበት የተዋጣለት ይሉኝታ ቢስ ስግብግብ የፖለቲካ ነጋዴነቱን ነው ያረጋገጠው። ዛሬም ከመቃብር አፋፍ የእድሜ ጠርዝ ላይ ቆሞ አገርንና ህዝብን ለከፋ ጥቃት ለማጋለጥ ነውረኛና ከሃዲ የባንዳ ተልእኮውን ለማሳካት እየተንቀሳቀሰ መሆኑ ፈጽሞ አያስደንቀንም። በአሁኑ ሰዓት ዘረኞች ከባዕድ ጠላቶች ጋር ተመሳጥረው ኢትዮጵያ ሀገራችንን ለቀጣዩ 100 ዓመታት ከዓለም ካርታ ፍቀው ለማጥፋት እቅድ ነድፈው ከመጨረሻ የፍልሚያ ምዕራፋቸው ላይ ደርሰዋል። በዚህም መሰረት የትግራይ ወያኔና የኦነጉ ኦህዴድ ከአንድ ሚሊዮን በላይ ተዋጊ ኃይል በጋራ አዋቅረው በጦር አውሮፕላን፣ በድሮን፣ በታንክ፣ በመድፍና በመትረየስ እንዲሁም የነፍስ ወከፍ መሳሪያና የእጅ ቦምብ ታጥቀው የኢትዮጵያ የጀርባ አጥንት የሆነው የአማራ ህዝባችን ላይ ዘመቻ ጀምረዋል። አገራችንም መንግስት አልባ ሆና የደንቆሮ ሽብርተኛ አገዛዝ ተጠቂ መሆኗ በይፋ ተረጋግጧል። የዚህ ሁሉ መንስኤው ሌላ ሳይሆን የኛው ዳተኝነት፣ ሞኝነትና ሲመክሩን አይሰማይነት ጠላት እንዲደራጅ ጊዜና አቅም ፈጥሮለት ለእልቂቱ ዳርጎ አስጠቅቶናል። እኮ እንዴት ቢባል፣ አንደኛ መንግስት እንደሌለን እያወቅን በሽብርተኝነት የሚያጠቃንን እንደ መንግስት ቆጥረን አሁንም አድነን እያል መማጠኑን ባስነዋሪ መልኩ ቀጥለናል። ተባራሪ አህያ ጅቡን አድነኝ ብላ እንደተማጸነችው መሆኑ ነው። ሁለተኛ ቀፈው እንደተነካንብ በአገር አቀፍ ደረጃ ውስጣችንን ከጠላት ሰርኮ ገባ አስደተንና ህዝባዊ ተቃውሞን በአራቱም አቅጣጫ አፋፍመን አንድ ሆነን ለመነሳት ይህን አሸባሪ የዘረኛ አገዛዝ ከመገርሰስ ይልቅ በተናጠል ተጋፍጠን እየተጠቃን እንገኛለን። ሶስተኛ ተቃዋሚ ድርጅት ተብዮች አገርን ለማዳን በአንድነት ተሰባስበው ትግልን ከመምራት ይልቅ ዝናንና ከርስን ባስቀደሙ የጭቃ ሾዎች ምክንያት ለጠላት የመጥረቢያ እጀታ ሆነው ህዝባችንን በማስጨረሱ ሂደትም እጃቸውን አስገብተውና ከጠላት ወግነው ጥቃት ፈጻሚዎች ሆነዋል። አንዳንዶችም ቀውጢ ቀን መጥቷልና ለጊዜው ዞር በሉ የሚል ጥቆማ ደርሷቸው ከእስራት ለማምለጥ ነፍስ አውጭኛቸውን ፈርጥጠው ወደ ምዕራቡ ዓለም አድኑን ብለው ገብተዋል። አራተኛ የተዘጋጀና በተመክሮ የበለጸገ ድርጅትን አጠናክሮና ደግፎ አሸባሪ አገዛዝን ገርስሶ ከመጣል ይልቅ በርበሬ ቀንጥሱ የሆኑትን አዳዲስ ተቃዋሚ ተብዬ የድርጅት ሙሽራዎችን በመቀፍቀፍ በዜሮ ጅማሮ ተጠምደን አገርንና ህዝብን ለሞትና ለብተና አደጋ አጋልጠናል። ሌላም ብዙ ምሳሌዎችን ማቅረብ ቢቻልም ይሄ ብቻውን በታሪክ ተጠያቂና ተወቃሽ ያደርገናል። እናስ እስከ መቼ ድረስ ነው ሞኝነታችንና ለጠላት ድልዳልነታችን ቀጣይ የሚሆነው? አረ ያገርን ህልውና ካደጋ ለመታደግ ጊዜ የለምና በቶሎ ተደራጅተን እንፋለመው። ምንጊዜም ቢሆን ያልተደራጀ ጠላቱን ተዋግቶ አይረታምና እባካችሁ እስቲ ልብ ይስጠን።
ዲሞክራሲ የደጋፊዎች አንድ ዝግጅት ክፍል እንደምን ሰነበታችሁ? ኢትዮጵያውያንና ትውልድ ኢትዮጵያውያን፣ ሀገራችን ኢትዮጵያ በምጥ ውስጥ ናት። ይህም በምጧ ላይ ምጥ የሚጨምርባት ጸረ ህዝባዊ አገዛዝ ውስጥ ስለምትገኝ ነው። ስለዚህ ኢትዮጵያን ጠባር ጸረ ህዝባዊ አገዛዝ መመከቻና ማስወገጃ መንገዶች ትንሽ ለመናገር ተገደድኩ። በእናት የሚጨክና እንጀት ከየት ይመጣል? እናቱ ንገድሏት እንኳን አልበቀው ብሎ የሰዋ ላይ የሚጨፍረው ብቸኛው በስጋ የተገለጠው ዲያብሎስ ኮሎኔል አብይ አህመድ ነው። እኔ ግን አባት የአፍራ ያስተማረኝ ፈጥሪ ያጎረሰኝ ያቺ ከላይ ወደታች ከፍልፍል አለት ላይ እንጨት ያነጸች ጡብ የጠረበች የራሷን ፊደል ቀርጻ በራሷ ቋንቋ የምትተዳደር ዜማ ከመላእክት ዓለም ተቀብላ ሰማይ ዜማ የምታዜም ብቸኛዋ የነጻነት ተምሳሌት ኢትዮጵያ ናት። ይህም ከኃይለ ሥላሴ ጀምሮ እስካሁን የነገሱትን በአንድ ቃል ስንመለከት ንጉሠ ነገሥት ዘኢትዮጵያ ዘእምነገደ ይሁዳ ተብሎ ጃንሆይን በኋላ አባ ኃይለ ማርያም ንጉሡን ገድሎ በኋላ ወንበር ያዘ። በኋላም ከውሽፍታ መለሰ ዜናዊ ነገሰ። የአሁኑ ደግሞ አንድየውን ኢትዮጵያዊ ነገር ስለሌለው የምንገስበት አማርኛ የለንም። አትፍረዱብኝ። ምክንያቱም ኮሎኔሉን ሳስበው በቆንጨራ ማጅራታቸውን ተመተው የሞቱት ከሞቱ በኋላ የታረዱት ካህናት ሻሸመኒ ተዘግዝቆ የተሰቀለው ብላቴና አማራ አርግዛለች ተብላ ሆዷ ተቀዶ ጽንሷዎቹ አስፋልት ላይ ተጥሎ የተገደለችው እንስ ከደሚዶሎ ታስር ነው የሆነች ሽፍር የሆኑት ተማሪዎቹ የተቃጠሉት የእምነት ተቋማት እኔ ሌሎችንም ለመናገር የሚዘገንም ግፍና ሰቆቃ ህዝብ ስለሚለኝ እንባ ይቀድመኛል። ስለዚህ ኮሎኔሉን ለመግለጽ ያስቸግራል። ምክንያቱም በስጋ የተገለጸ የአራዊት ግብር ስላለው ነው። ስለዚህ ስለ ኮሎኔል አብይ አህመድ አሊ እንኳን አልገልጽም። ግን ያው ወይ ብሎ ጉርስ አይደለም የሚባለው ይህን ኢሰብአዊ አገዛዝ ከስር መሰረቱ ነጥሎ ለመጣል ብቸኛው መንገድ እያነቡ የክርስቶስን መምጣት መጠበቅ ብቻ ሳይሆን በአፋ ጎን መስበረት ነው። ይህም ምን ማድረግ አለብን የሚለውን ለማውሳት እወዳለሁ። በቅርቢያ ግን ብዙ መስዋዕትነት ከፍሎ እዚህ ላደረሰን ለሀገራችንና ህዝባችን ከአገዛዙ ያፈና ቀንበር ነፃ ማውጫ መንገድ በነፃነት እንድንነጋገር ላደረገን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ክብር ይስጥልን። ሀገራችን ኢትዮጵያ በጭቁን ጽንፈኛ ቡድኖች አገዛዝ ልጆቿን እየገበረች በሀዘን ተውልጋ የደም እንባ እያነባች ትገኛለች። ታዲያ እንባዋን የሚያብስላት ትክክለኛ ኢትዮጵያዊ የቁርጥ ቀን ልጅ ያስፈልጋታል። ይህ የቁርጥ ቀን ልጅ ደግሞ የአገዛዙን ጭቆና አውግዘህ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ጎን የተሰለፍከው እኔ አንተ አንቺ ናችሁ። ሀገር የምትቀጥለው በተግባር የታጀበ አደረጃጀት ሲኖር ነው። በመሆኑም ትግል ምን ማለት ነው? ትግል ማለት ራሱን የቻለ መዋቅርና ስር የወጋ አደረጃጀት ያለው መነሻና መድረሻ በድምገማና ውይይት የዳበረ አፈጻጸሙም በውጤት ወይም ደግሞ ውጤት አምጪ ክዋኔ ነው። ይህ ዓላማ የሚጠይቀውን መስዋዕትነት በአግባቡ ለመክፈልና የጅማሬውን መራራነት ሳይሆን የፍጻሜውን ጣፋጭነት እያሰቡ በደስታ የሚጓዙት ሂደት ትግል ይባላል። ስለዚህ በትግል መስመር ውስጥ የአባት አርበኞችን የትግል ዕዳ ተሸክማችሁ የምትታገሉ ፋኖችና ከፋኖ ጎን የተሰለፋችሁ ኢትዮጵያውያን የኮሎኔሉን ሀገር የማፍረስ ቅዠት ለማምከንና ከወዲያኛው ለማስወገድ ጥልቅ የሆነ አደረጃጀት መስራት ለነገ የማይባል ተግባር ነው። በመጀመሪያ የተበታተነውን የአባት አርበኛ ፋኖ ወዝራዊ ሰራዊት አባላትን መሰብሰብና ማደራጀት፣ ይህ የተደራጀውን ደግሞ ለቀጥረኞቹ የጥቃት ሰለባ እንዳይሆን በህቡ መንቀሳቀስ እጅግ በጣም ጠቃሚ ነው። የህቡ እንቅስቃሴ ሲባል የተደራጀ ባልሆነ አካሄድ ትግል መምራት ነው። በማዕከል የተቀመጠው የፋኖ ህዝባዊ ኃይል ከቀበሌ እስከ ፌዴራል፣ ከሚሊሻ እስከ መከላከያ የራሱ የሚላቸውን የቁርጥ ቀን ልጆች እጅግ ምስጢራዊ በሆነ መንገድ ማስገባል። እነዚህ የገቡ አካላትን ደግሞ አገዛዙን ሆነው ሳይሆን መስለው ጠቃሚ መረጃ እንዲያወጡ ማድረግ ነው። የትኛውም ከአደረጃጀቱ ውጭ ያለ ፋኖ ኔታይ ተነስቶ መግለጫ ወይም ጠቃሚ መረጃ እንዳያወጣ በተለየ ነውራዊ ግንባታ መስጠት ያስፈልጋል። ፋኖዎች ኢትዮጵያን ከነክብሩ አስረክበውን ለሀገራችን የተሰዉትን አባቶቻችንን መምሰል ያስፈልጋል። አርበኛ ያደርጋል እንጂ አይናገርም እንዲሉ የትኛውም ለፋኖ ተቆርቋሪ ነኝ የሚል በአገዛዙ እርሾ የሚያቦካ የአራት ኪሎ ጽዳትና ተደራጅ የፖለቲካ ፓርቲ ለፋኖ መረጃዎችን ዝግ ማድረግ ተገቢ ነው። ምክንያቱም ባለፈው የማስመሰል ምርጫ ላይ የተሳተፉት ፓርቲዎች በሙሉ የአፋኙ አገዛዝ ደቀ መዝሙሮች ናቸው። ስለዚህ ብቸኛው ተስፋ ይባለበት የሚያበራ ኮከብ የጨለመው ግርማ ተገፎ የብርሃን ወጋገን ንጋት አብሳሪ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ነው። ስለዚህ ይላል የኢትዮጵያ ንጋት ሩቅ አይሆንም። ስለዚህ የስንጌጣራ መሆኑ ውበት እያዩ ለመደሰት የዝናቡን አሰልችነት መታገስ ግድ ነው። የጀው ቢበዛ መከረው ቢያይል ዳሩ ግን የኢትዮጵያ ንጋት ነው። ስለዚህ ነው የበሸራ አካሄድ የበሰከነ አእምሮ በመመራት ሀገር የማዳን አላማችንን ከግብ ለማድረስ
ፍሬወጋ አደረጃጀት ስለሚያስፈልግ ወቅቱ በሚጠይቀው ልክ ትግልን መዋጀት ያስፈልጋል። ከጥላት በተሰወረ አካሄድ በመታገል ኢትዮጵያን እናብስር።
ሰላም ተነስተልኝ እንደምን አመሻችሁ ሰነሶችና ውድ አድማጮች። በዛሬው መድክቴ አንድ የወያኔ አፍቃሪ ጋር በሆነ አጋጣሚ ከባለቤቴ ጋር ተገናኝተው ቡና እየጠጡ ጉዳዩን ለአለማንሳት ጥረት ብታደርግም ሰውየውን አላስችለውምና እንዲህ ሲል ጀመረላት። ትግራይ ወድማ ያሆዳምና አጨብጫቢ አማራ አገርም እግዚአብሔር ይስጣቸውና በራሱ በአማራ ሆዳም መሪነት ካለፈው ይበልጥ ራሳቸውም እያወደሙዋ ስለሆነ እኛ በርቱልን በማለት እሳት በያካባዩ መልኳኮስ ይዘናል። አማራ ካበይ ጋር ሆኖ ሲጀነን ማሰብ የነበረባቸው ይህ ቀን ተመልሶ መጥቶ በሰፈሩት ቁና መሰፈሩ እንዳለበት ነው። ዛሬ እኛ ችግሮች ከውጭም ሆነ ከውስጥ በቂ ድጋፍ ስላለን ዛሬ ራሱ አቢ ተጨምሮበት ቀርቶ ድሮም ከኦነግ መሪዎች ጋር ተዋይተን ጦርነቱን እንደምናሸንፍ የቋጨነው ጉዳይ ሲሆን፣ ዛሬ ደግሞ አብይ ራሱ አማራን አላምንም እንዲያውም አይረባም ብለው ፊቱን ወደ እኛ በማዞሩ እንደ ንጉስ ኃይለ ሥላሴ አብይ ሺህ ዓመት ይግዛን ብለናል። አማራን በአማራ በማስተንፈሱ ጀግና የትግራይ ሕዝብ አብይ እየወሰደ ባለው እርምጃ እንደግፋለን እያሉ ብዙዎቹ በየቤቱና በየመንደሩ በደስታ በጭፈራ ላይ ናቸው። አብይ ይግዛ፣ ሆዳም አማራን አስተንፍስልን፣ እሰየው፣ ገና ምኑን አይታችሁ የሚሉ ብዙ ናቸው። እንግዲህ እኚህ ሰው በአማራ ላይ በብልጽግና ስም ኢትዮጵያ ለሌላ 20 እና 30 ዓመት ሊቀፈድድ የመጣ ወንጀለኛ ስብስብ በአማራ ህዝብ ላይ እየወሰደ ያለውን ከላይ እንደተቀስኩት ከነሱ ጋር የተያያዘ ስለሆነ ወያኔዎችና ደጋፊዎቻቸው እርስ በራሳቸው እንኳን ደስ አለን እየተባባሉ ናቸው። ሰውየው ትንሽ ቆይታ ከቆየ በኋላ ዛሬ እኛ ትግሬዎች አለ የአማራ ሆዳሞች አይነት አለመሆናችንን ብዙዎች እንዲያውቁልን ፈልጋለን፣ በመሆናችንም እንኮራለን፣ እግዚአብሔር ያብይን እድሜ ያዝምልን፣ ቢሆንም ባይሆንም ይህንን ጭላንጭል ማየትም ራሱ አጀንዳችን አለመውደቁን ያሳየናል። በሌላ በኩልም እነዛ የአማራ ባለስልጣን ባይ አድርባይ ሆዳሞች የገዛው ገናቸውን ለአብይ በላይነት ሲሉ ከሌሎች ጋር ተሰልፈው ካለምንም ርህራሄ ሲያስመጡ ቅር የማይላቸው አህያ ናቸው። ድንቄ ማማራዎች ናቸው ይላሉ የወያኔ አፍቃሪዎች። የሚገርመው ነገር ሰይጣን የራሱ ስራ ለሌሎች ሰይጣኖች ሲሰሩ አይቶ እየተገረሙ ይመስላል። በመቀጠልም አብይን አመስግኖልን ቃል ገብቶልናል፣ ብቻ ጊዜ ስጡኝ፣ ፋኖና የአማራ ልዩ ኃይሉን አከርካራቸውን ሰብረን የወልቃይትን መሬት ለእናንተ አስረክባለሁ ብሎ ቃል እንደገባላቸውም ሳይደብቅ በይፋ እየተናገሩ ናቸው። ብቻ ዝም ብለህ ከሰማቸው ከብዙ ሸታቸው አንዳንድ እውነትም ትሰማለህ። በተለይ በአሁኑ ሰዓት ላይ የሆነ ካለው ጋር አያይዞ ስሰማው አንዳንድ ቁም ነገሮችም ይገኙበታል። እንግዲህ ይላል ሰውየው አማራ ሆዱን ከሞላ በቃ የአማራ ታሪክ ዛሬ በብልጽግና ውስጥ በተሰገሰጉና በመከላከያ ስም በሚንቀሳቀሱ መኮንኖች የሚወሰዱት እርምጃ የአማራ ሽንፈትና ውድቀትን የሚያፈጥንልን ከመሆኑም በላይ ለኛ ችግሮችና ለኦሮሚያ ወንድሞቻችን ሰርግና ምላሽ ሆኖልናል። ዛሬ ለኛ ለትግላችን አጋር ሆኖልናል በማለት የዚህ ባለ ታሪክ ያለ የሌለ ታሪኩን በመዘርገፍ ይሉንታ የሌለው በአማራ ላይ ጥላቻ ሳይደብቅ ዘርግፈዋል። እኔም እግዚኦ ይህንን የጥላቻ ፍቅራችሁን ለጤና አድርግላችሁ ብዬ በትዝብት ሰውየውን ሸኘሁት አለች። ውድ ወገኖቼ ሆይ እነዚህ ሰዎች ምን አልክ ይላል ከሰማቸው ስለ አማራ ሽንፈትን ስለ ራሳቸው በላይነትን ሲያወሩ ውሎ ያድራሉ እንጂ መቆሚያ ስለሌላቸው የሰላም ሰፈር በአእምሯቸው ስለሌለ ከእንግዲህ እነሱን በፈለጉት መንገድ ሄዶ ያንን ከንቱ ቅዠታቸውን ማክሸፍ ነው። ዛሬ እነሱ ብቻ ሳይሆን ሌሎችም ጸረ ኢትዮጵያ ኃይሎች ትልቁ ስጋት የሆነውን ፋኖን እንዴት አድርገን እናጠፋ ነው የሁላቸውም ጭንቀት። እንግዲህ ዛሬ ላይ ሆነን ፋኖን የአማራ ፋኖ ይያልን ብቻ መጥራት እየከበደን መጥቷል። ፋኖች ከአማራነት አልፎ ለኢትዮጵያ አንድነት ፍትህ መድኃኒት እርሾ ናቸው የሚሉ ብዙሃን ስለሆኑ ኢትዮጵያ ፋኖ ተብለው ይጠሩ የሚሉም ዜጎች ቁጥር ብዙ መሆናቸው ፋኖ ኢትዮጵያ ቢባል ብዙዎች ተቀባይነት የሚኖረው ቢኖራል ብዬ ገምታለሁ። ምንም እንኳን በሌሎች አእምሮ ይህ ስምና ኢትዮጵያ የሚለው ስም የማይዋጥላቸው ድርጅቶችም ሆኑ ግለሰቦች ቢኖሩም በተለይም ከእንግዲህ ወዲህ ያበጠ ይፈንዳ እንጂ ሽሩር የሚባሉ ማሙሾች የፋኖና ልዩ ኃይል አዳኝ አውሬዎች በተለይ በአማራ ክልል አማራ ተብሎ ሊኖሩ አይገባም። ሌላው ማ የራሱን ወገን በክብር በጉያው ይዞ የአማራ ተላላዎችን አስቀድሙ እሱና እነሱ ከኋላ ሆነው በአማራ ህልውና ላይ ጦርነት ከፍቶ ዛሬ እንደሆ የጠላት ኃይል ደምቀው ኢትዮጵያዊነትን አጥፍቶ በራሳቸው ቅዠት ህል ስም ይወጣላትን አጫልቱ የተባለች አገር ሊመሰርቱ ደፋ ቀና ያሉ ናቸው። በነገራችን ላይ ኦሁዴት ኮያኔ ቀሰሙትን ተንኮል የራሱ የኦያኔ እጅ ስራዎች ስለነበሩ ልጅ የአባቱን ግንግ አይነት ሆኖባቸው የኦያኔ ስተትን አባብሶ ስለደገሙ ወደ ማይወጡ በጣጣ ውስጥ ሲምቦጭ አረቁ እንኳን ዓለም ሁሉ የተዘባቸው በመሆኑ እነሱ የሚሉት ብዛትና ግዙፍነት ኢትዮጵያዊነትና ብልህነትን ስለሌለበት ሁሉም ጊዜው ሲደርስ በህዝቡ ኃይልና ቁጣ ይወገዳሉ። አሁን ብልጽግና በፋኖ ላይ ህግ በሌለበት ህግ ለማስከበር ይያለ እየወሰደ ያለው አዲሱን የአብይ ቀሽብር እርምጃ ለይስሙላ ተቃዋሚያን ብለው በፓርላማ ውስጥ የተጎለቱት የፖለቲካ ድርጅቶች አባሎች ሊቃወሙ ቀርቶ አንዳንዶቹማ ከስልጣን ሲወርዱ አንዳንዶቹ ደግሞ የናሴ ቀሚስ ጠለፈኝ ሰበብ ወደ መጡበት ሊሸሹ እየተዘጋጁ መኖራቸውንም ይነገራል። ስለዚህ ወገኖቼ እነሱን ተናሮ የመሸበት ማዘር የሚባል አባባል አለ ለማለት የፈለኩት በታሪክ እንዳየነው ብዙ የፖለቲካ ድርጅቶች ተፈጥረው በአመትና ባነሰ ጊዜ ይጠፋሉ። ከኃይለሥላሴ በኋላ ሁለት ኃይለኛ ነፍሰ በላመሪዎችም ኖረው አልፈዋል። አሁን ያለነው በዘረኛው አደገኛ ገዳ እጅ ላይ ነን። ይህንን ጮሌና በደሰኛ ለማስወገድ የኢትዮጵያ ህዝብ አንዴም ሁለቴም ያስብና በአገራችን ከጊዜያዊ ህዝባዊ ሽግግር መንግስት መፈክር አንግቦና አይበገሬ ሆኖን ከሶስት ሳምንታት በኋላ 50ኛ አመቱን ያከብር እየተዘጋጀ ያለውን ይሃፋን ፈለክተን እንከተል እንደግፍ። ይህን ካደረግን ውጤቱን ፍጹም የሆነ ዲሞክራሲያዊት ኢትዮጵያን ማየት ህልማችን እውን ይሆናል። በፋኖና በአማራ ልዩ ኃይል ላይ የሆዴድ ኦነግ አፈናና ስውር ቀይ ሽብር ይቁም ሲሉ ይህንን መልእክት የላኩልን አቶ መስንቆ ጉልማ ከቶሮንቶ ካናዳ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ዝግጅት ክፍል ሰራተኞችና አድማጮች በሙሉ ሰላምና ጤና ይሁንላችሁ። የሙያ የሲቪክ ማህበራትና የአባላቱ ሚና ጸረዝቦችን በመታገል ረገድ በ1966 ዓመተ ምህረት በፈነዳው የኢትዮጵያ አብዮት ወቅት የሙያና የሲቪክ ማህበራት የተለያዩ የአባላት ጥያቄዎችን በማንገብ አባሎቻቸውን በማስተባበር ያደረጉት አስተዋጽኦ ከፍተኛ ነበር። ለምሳሌ መምህራን በኢትዮጵያ መምህራን ማህበር ኢመማ መሪነት የካቲት 11 ቀን 1966 ዓመተ ምህረት በአገሪቱ በሚገኙ ዋና ዋና ከተሞች በሙሉ ሰላማዊ ሰልፍ በማድረግ የአዲስ መምህራን የመነሻ ደሞዝ ስኬል እንዲወሰን፣ ለቋሚ መምህራን የደሞዝ ጭማሪ እንዲደረግ፣ የደሃ ልጅ እንዳይማር የሚያደርገውን ሴክተር ሪቪው የተባለው የትምህርት ክለሳ ፕሮግራም ተግባራዊ እንዳይሆን በመቃወም የደሃ ልጅ ይማር ደህንነት ወንጀል አይደለም፣ መሬት ላራሹ ይሁን የሚሉ ጥያቄዎችን በማቅረብ ለአንድ ወር የሥራ ማቆም እርምጃ በመውሰድ ያጭዮን መንግሥት በማስጨነቅ የመጀመሪያዎቹ ሆኑ። የዩኒቨርሲቲ ተማሪዎች ትግልም ከፍተኛ ነበር። በተለይም ከዩኒቨርሲቲ 3ኛ ዓመት ትምህርታቸውን ጨርሰው ለአገልግሎት ወደ ኮሌጆች መምህራን ማሰልጠኛዎች፣ ከፍተኛና መለስተኛ ሁለተኛ ደረጃ ትምህርት ቤቶች የሄዱት ተማሪዎች ባደረጉት ቅስቀሳና በየትምህርት ቤቶቹ በተቋቋሙት የተማሪዎቹ መማክርት ወይንም ስቱደንት ካውንስል አማካይነት በየትምህርት ቤቶች የኢትዮጵያ ሁኔታ በሚመለከት ሲደረጉ ከነበሩ ክርክሮችና ውይይቶች ውጪ ወደ አደባባይ በመውጣት መሬት ላራሹ እንዲሆን፣ ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ፣ የሕዝብ መንግስት እንዲመሰረት፣ የመምህራን ጥያቄዎች እንዲመለስ ድጋፍ አድርገዋል። በአጼው ስርዓት የታሰሩ ተማሪዎች በአጠቃላይ የፖለቲካ እስረኞች እንዲፈቱም ጠይቀዋል። ላባደሮች በአጠቃላይ ሰራተኞች ስለመደራጀት መብት በቀን የሥራ ሰዓት 8 ሰዓት እንዲሆን፣ የሥራ ሰዓት ክፍያ እንዲሻሻል፣ ለሴት ላባደሮች ከወንድ እኩል ለእኩል ሥራ እኩል ክፍያ እንዲደረግ፣ ለዲሞክራሲ መሬት ላራሹ ለሕዝባዊ መንግስት ታግለዋል። እንዲሁም ገበሬዎች፣ ወጣቶች፣ ሴቶች፣ በተለያዩ የሙያ ዘርፍ የተሰማሩ የህብረተሰብ ክፍሎች፣ ታክሲ ነጆች፣ የትራንስፖርት ሰራተኞች፣ ጨቆን ወታደሮች፣ የእስልምና እምነት ተከታይ ወገኖቻችን ከክርስትና እምነት ተከታዮች ጋር በመሆን የእምነት መብታቸው እንዲከበር፣ ሌሎች በየዘርፋቸው የሚደርስባቸውን የመብት ጥያቄዎች አንስተው ለጭቆናዎቹ መሰረት የነበረውን ስርዓት ከስልጣኑ እንዲወገድ ታግለዋል። በመጨረሻም የሙዋና የሲቪል ማህበራትና ባሎቹ ይበልጥ እንዲደራጁ ሆኖ የመብት ጥያቄዎቹ አገር አቀፍ መልክ ይዘው ተግላቸውንም ከኢሃፓ ጋር በማስተባበር በጨቋኙ ስርዓት ላይ አመጸው አገዛዙ እንዲገረሰስ አድርገዋል። ልክ እንደ ትላንቱ ዛሬም የኢትዮጵያ ህዝብ አጠቃላይ የሙያና የሲቪል ማህበራትና አባላቱ ላይ በተለይ የዘረኛው ኮሎኔል አብይ አገዛዝ ጥቃት በመፈጸም ላይ ይገኛል። የማህበራትን የመደራጀት መብት ከልክሏል። የደሞዝ ጭማሪ ባለማድረግ በኑሮ ውድነት እንዲሰቃዩ አድርጓል። በማድረግ ላይ ይገኛል። የሙስሊም እምነት ተከታዮችንም በመከፋፈል ላይ ነው። ከቅርብ ጊዜ ወዲህ የወያኔና ከርካሪ ሰብሮ የኢትዮጵያንና ህዝቧን ባዳነው ፋኖና የአማራ ህዝብ ላይ የዘር ፍጅት ወይንም ጄኖሳይድ በማካሄድ ላይ የሚገኝ ከመሆኑም ሌላ በጋዜጠኞች፣ የማህበረሰብ አንቂዎች፣ በመምህራን፣ በተማሪዎች፣ በሃይማኖት አባቶች፣ በህፃናት፣ በእናቶች ላይ እስር እየፈጸመ ይገኛል። እንዲሁም በአፋር፣ በሲዳማ፣ በሶማሌ፣ በደቡብ፣ በወላይታ፣ በኮንሶ፣ በአማሮ፣ በጉማይሌ፣ በጌዲዮ፣ በሃዲያ፣ በጉራጌ፣ በጉራ ፈርዳ፣ በቤንሻንጉል፣ በጋምቤላ ህዝብ ወያኔና በዘረኛው አብይ አገዛዝ እየተገደለም የዘር ፍጅት እየተፈጸመበት ይገኛል። ይህን ግፍ ለማስቆምና ስርዓቱን ለማስወገድ የሙያና የሲቪል ማህበራት አመራሮች ብዙዎቹ የስርዓቱ ተለጣፊዎች ቢሆኑም አባላቱ ግን ተባብረው ለትግል መነሳት ይገባቸዋል። በተለይ የአዲስ አበባ መምህራንና ተማሪዎች እንዲሁም ሌላው የህብረተሰብ ክፍል በጉልበት ወይንም በግድ የኦሮሚያ ክልል ጠባብ መሪዎች የአዲስ አበባ ህዝብን ከማትወክለው የኦሮሞ ብልጽግና ባል ከሆነችው አዳነች አበቤ ጋር በመተባበር የሚጫንባቸውን የኦሮሚያ ባንዲራ ስቀሉ፣ መዝሙር ዘምሩ፣ ያለ ውዴታ የኦሮምኛ ቋንቋ ተማሩ ወይንም ማስተምሩ፣ በአንድ ትምህርት ቤት ያሉ ተማሪዎችን የኦሮሞና ሌሎች ብሎ የመለየት፣ የዘረኞችን በደል በመቃወም ትግል ማካሄዱም የግራኛ አብይን የመድሎ ዘረኛ መንግስት ለማስወገድ ይረዳል። እንደራጅ፣ ከዚያም እንታገል፣ ህዝብ ያሸንፋል በማለት ደብዳቤያቸውን ያደረሱን መምህር ማቴዎስ ስጉቦ ከዝዋይ ናቸው።
ነገር ዓለም ሁሉ ያው አበው እንዳሉት ነው። የማያጠገብ እንጀራ ከመጣዱ ያስታውቃል። ከመሶቡ ላይ ዘንፈል ብሎ እንኳንስ በልተውት ገና ሲያዩት የሚያጠግበውን ለምለሙን እንጀራ ተተው አሁንም በእንቁሮው የሚመረቅኑ የፖለቲካ ቅራሪዎች በርከት ከት ማለታቸው አልቀረም። አዎ መቼም የሙጃ ሳር ራሱን ከፍ ከፍ አድርጎ ዛፍ ነኝ ብሎ ቢመጣደቅ ቢያንስ በትንሿ ሙቀጣው ልጎ መሞቱን ያልተገነዘበ ነብህዝና ግብዝ የሆነ ብቻ ነው። ባለፉት ግማሽ ምዕተ ዓመታት በመቶዎች የሚቆጠሩ ኮሾ የፖለቲካ ድርጅት ተብዮች እንዳሸን ፈልተው ነበር። ሆኖም ወለው ሳይድሩ በትግሉ ሙቀት እንደሙጃ ሳር ጣውልገው ሞተው አልቀዋል። ሞተን አቸንፎ ዘመን ተሻጋሪ ሆኖ የቀጠለው ህዝቡን መሰረቱ ያደረገው የስር ነቀል የፖለቲካ ፓርቲ ታጋዩ ኢህአፓ ብቻ ነው። ይህ ሞተን በትግሉ አቸንፎ እንደሙጃ ሳር በሙቀቱ መሞት ሳይሆን በትግሉ ነበልባል ቃጠሎም ሳይበገር አልፎት ሂዶ ያገር ዝግባ ሆኖ ሳያሰልስ ትግሉን ለመምራት በመቻሉ በቀን ቅዠት ብርክ ተይዘው ቅጣምባሩ የጠፋባቸው ሙታን ተሰባስበው እያወገዙት ቢንጫጩ አይገርመንም። አዎ እዚህ ላይ አንድ አቃለ ውሃ ቸልሰውበት በማቅጠን ማንነቱን ሊያጠፉ ሲሞክሩ ብቀጥንም ጠጅ ነኝና በከንቱ አትልፉ እንዳለው ይህ ማር ጠጅ መሆኑ ነው። ዛሬ ምንም የማይፈይዱትንና ይልቁንስ የትግል እንቅፋት የሆኑ አዳዲስ ሙሽራ መጠበርበሬ ቀንጥሶ ዋይ የኮሾ ድርጅቶችን ብቻ ሳይሆን እውቅ ቅጥረኛ ባንዳዎችን ባሞገሱ አፋቸው ኢህአፓን የለም ሞቷል ጠፍቷል ብለው በመጽሐፍ በሚዲያና በስብስብ እየተቀባበሉ ሲረባረቡበት መደመጣቸው ያልተጠበቀ አልነበረም። አስገራሚ ሊሆን ይችል የነበረው እያስጓራ የሚያሳብዳቸው ይህ በህዝብ ታቅፎ ሞትን አቸንፎ ሕያ ሆኖ ከዘለቀው ኢህአፓ ላይ ባይዘምቱበት ነበር። አጥፊያቸው አጎልብቶ መጥቶባቸዋልና ባናዝንላቸውም እንኳን እስቲ ከጭንቀታቸው የተነሳ የሚያሰሙትን የጣር ጩኸትና እንጉርጉሯቸውን ተረድተንላቸው አንፍረድባቸው። ዛሬ በአገር ቤት ትግሉ ተቀጣጥሎ ውጪ ነፍስ ገቢ ነፍስ ባለበት ሁኔታ ለይስሙላ ሰላማዊ ታጋይነን ባይ አዲስ የኮሾ የድርጅት ሙሽራዎች በእርግጥ በተግባር የሰላም ታጋይነታቸውን ባናይም ነጻ ቲኬት ተቆርጦላቸውና በዘረኛው አገዛዝም የለፍታ እድሏቸው ወደ ምዕራቡ ዓለም ተጉዘው ትግል ለመምራት ሳይሆን ኪሳቸውን ለመሙላት ገብተዋል። ቢያንስ ወከባው ጋብ እስኪል ድረስ ማለት ነው። አየ ዘመናችን ስልጡን የፖለቲካ ታጋዮች ፍየል ወዲህ ቅዝምዝም ወዲያ ማለት እንግዲህ እንዲህ ነው። አልቅበት ዳያስፖራውም ደግሞ ያው እንደተለመደው በሆይ ሆይታው ነጉዶ የኢትዮጵያን ትግል የጠቀመ እየመሰለው ኪሱን አራቁቶ እየቸራቸው ይገኛል። ያልተገራው ፈረስ ምክር ባልገራው ግልቢያው ሁሌም ኢትዮጵያን እየደጋገመ እንዳስጠቃው ሁሉ አሁንም ቢመክሩት አይሰሜ ሆኖ የአገር የጎኑ ጋት ሆኖ ቀጥሏል። ሌላው መቼም ጆሮ አይሰማው የለምና ፋኖ በትጥቅ ትግል መንግስትን በማውረድ ቤተ መንግስት ሊገባ የሚንቀሳቀስ ኃይል ነው የሚል ተናጋሪን አዳምጬ ታዝቤያለሁ። በመቀጠልም ከእንግዲህ ወዲያ ለሚቀጥሉት 100 ዓመታት ኢትዮጵያ የምትባል አገር አትኖርም ሲል የዘረኛ ድርጅቱን እምነት አስተጋብቷል። ይህ ግለሰብ በስልሳዎቹ ጊዜ አብዮት ሲፋፋም ዳር ቁሞ ተመልካች የነበረ ግን የጭቁኖችን አብዮት ደጋፊ ነበርኩ ባይ አሁን የዘረኝነት ትውከቱን ዋጥ አድርጎ የተዋጣለት ጸረ ኢትዮጵያ ደም የጠማው የባህር አውሬ ሆኗል። ኢትዮጵያ ለመቶ ዓመት ከታሪክ ማህደር እንደምትጠፋ መርዶ ነጋሪና አገር ጠል ዘረኛ ሆኖ ቀርቧል። እንዲህ አይነቱን ዘረኛ የእናት ጡት ነካሽ ከሃዲ ባንዳ ንቆ ከማለፍ ውጭ ሌላ ምን ይባላል? ቢነግሩትም መስሚያ የሌለው ግዑዝ ሰው ተብዬ ነውና። አሁን እንደታዘብኩት ዘረኛው አገዛዝ በጸረ ህዝብ ድርጊቱ ከድጡ ወደ ማጡ ተምዘግዝጎ እየሰመጠ ይገኛል። ህዝቡ የአገር አቀፍ አመፁን በአራቱም አቅጣጫ አፋፍሞ በአፍጢሙ ደፍቶ ሊገላግለው ይገባል። ኮሶ ቢመርም የወዳችንን ተባይ ገድሎ ስለሚያጠፋልን ብቻ ጨክነን ጥልጥ አርገን እንጠጣዋለን። መስዋዕትነት ጠያቂ ትግልንም እንዲሁ ጨቋኝ አገዛዝን ለማስወገድና አገርንና ህዝብን ነጻ ለማውጣት ብቸኛ አማራጭ በመሆኑ እንደ ፈዋሹ መራራ የኮሶ መድኃኒት ደፍረን የአገር አድን ትግሉን በመቀላቀል ራሳችንን ከጨቋኝ አገዛዝ ነጻ ማውጣት ይኖርብናል። ለመቶ ዓመታት ሳይሆን ለአንድ ሰዓትም ቢሆን ውድ አገራችንን በዘረኞች ሴራ ላለማጣት በአንድነት ተራጅ ተደራጅተን የሀገር አድን ትግሉን ተቀላቅለን የዜግነት ድርሻችንን እንወጣ። ሀገራችንንም በዘረኞች ከተደገሰላት የመቶ ዓመት ሞቷ በአንድነትና በጽናት ታግለን እንታደጋት። በተረፈ ደህና ሁኑ። በሀገር አድን ትግላችን የኢትዮጵያን ህልውና እናስከብራለን።
ከፋፍለ ግዘው ይድብር ልጅ ኩሬን አብይ አንድ ሀገር በአስር ከፋፍሎ እርስ በርሱ በማባራት ያፈና አደባብኛውን እያራዘመ ይገኛል። በጠንካራ መስመር የነበሩትን ሳይቀር በደካማ ጎናቸው በመግባት ወደ ወድመት ለማስገባት ገፉ ተግባሩ ማስፈጸሚያ አድርጓቸዋል። የኢትዮጵያ በኩሬኑ የመርዝ መርች ያልተወጋ የፖለቲካ ፓርቲ የለም። ነገር ግን እስካሁን የኮሌሉ ቁጥረኛ ያልሆነና አገዛዙ ወጥመድ ውስጥ እያልገባው የአፋ ብቻ ነው። ምክንያቱም የአፋ እንደ ኮሌሉ ባለጠባብ የጎጥ ፖለቲከኛ የሚጨመር ፓርቲ አይደለም። መስከረም 12/2010 ዓ ም በኮሌሉ እና በአዲሶቹ የኮሌሉ ካድሬዎች የኢትዮጵያ ህዝባዊ አብዮታዊ ፓርቲ የአፋ የሚሉ አጋዎች ግለሰቦችን ወደ አዲስ አበባ ጋብዘው አቀባበል ያደርጉላቸውና ድርጅቱንም ያንቀሳቀሷቸው ያቀዱ መሆኑን ለማወቅ ተችሏል። ነገር ግን እነዚህ ግለሰቦች የአፋን ከርተው ከሄዱ 10 ዓመታትን አስቆጥረዋል። የሀገር ባለውለታ በሆነው በአፋትን እየነገዱ በኮሌሉ የፈረሰ የህክምካሚ ብናገኝ ብለው የባንዳ ልጅ ትኗል። የአባቶቹ ልጅ የውድ ሀገሩ የሰዋ ሲሆነ የአባ የቤን ታዲ ኮዳብር የአባን ጥለው ከኮበለሉና በአስረት ከአባ ከተደበቁ 10 ዓመታት አስቆጥረዋል። ከአባ አፈንግጠው ወጥተው 4 ኪሎ ስር የተወሸቁት የትውልድ ይቅር የማይለው ክህደት በፓርቲው ላይ ፈጽመዋል፣ እየፈጸሙም ይገኛሉ። ስለዚህ በኢህአፓ ላይ ክህደት መፈጸም አባቶቻችን አጽም ላይ እንደ መጨፈር አይሆንምን? አሁንም የኢትዮጵያ የቁርጥ ቀን ልጅ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ አንድ ነው፣ የነበረ ያለ የሚኖር ነው። ስለዚህ የፓርቲውን ካባ ለብሰው ምስፋቸው ግን በማር የተለወሰ መር ሊሆኑ ከሃዲዎች እንዳሉ ማወቅና መረዳት ያስፈልጋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ የአፋ ላይ ክህደት ለምን አስፈለገ? ምክንያቱም ሀገር ዘራጆች በአፋ ዘንድ ቦታ የላቸውም። የአፋ በሳት የተፈተነ ብር ነው። ስለዚህ የግለሰብ አላማ ይዘው በሚንቀሳቀሱ አስመሳዮች ቦታ የለውም። ስለዚህ በህዝቡ አገዛዝን የሚደግፉ የግል ጥቅመኞች ስለነበሩ ከፓርቲው ተባረዋል። ነገር ግን የአፋን ለማዳከም ትልቅ አጀንዳ ትናንት ከጫካ ወጥቶ 4 ኪሎ ከገባው ከኮሬሉ ተቀብለው የአሸት መግለጫ በድርጅቱ ስም እየሰጡ ይገኛሉ። ስለዚህ የኢትዮጵያን ትናንት የታገለውን የአፋን ፓርቲ እየካደ የህዝብ ሊጠቅም ስለማይችል በማስተዋል ከአስመሳዮቹ በመጠበቅ በትክክለኛው የአፋ መስመር መንቀሳቀስ አስፈላጊ ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ትናንት ተመስርተው እንደሚፈጠፍጡት ቁንጭሮች አይደለም። ለሀገሩ ደሙን ያፈሰሰ አጥንቱን የከሰከሰ የኢትዮጵያ የበኩር ልጅ ነው። በጎረስኩ ተነከስኩ እንዲሉ ዛሬ በኢህአፓ የትግል መስመር ቆይተው የፓርቲውን ሀገራዊ ሳቢ ለጎጠኞች ስለማይሆን ፊታቸውን አዙረው በጠላትነት ተነስተዋል። ኢህአፓ የጽናት ተምሳሌት ነው። 5 ዓመት በስፍናት የኖረ ብቸኛው ሀገር በቀል ሁሉን አካታች ፓርቲ ነው። እነ መለስ ዜናዊ ስልጣን ሲይዙ እንደተደረገው ሁሉ የአፋን ማግለልና ማጥፋት የሻቢያና የወያኔ ድንጠል ኃይሎችና የጸረ ኢትዮጵያ በአዳን ተልእኮ ሆኖ ለረጅም ዓመታት መቆየቱን ሁሉም የሚያውቀው ሀቅ ነው። ዛሬም አገዛዙ አስመራጭ ሻዮቹን በአፋ ስም ለማንቀሳቀስ የሚደረግ ከንቱ ጥረት መሆኑን ህዝብ አውቆ ይህን ተንኮል እና ሴራ እንዲክ ሊያደርግ ይገባል። ለመሆኑ የአፋን ኮዳደሮች የሚሰሩት ለምንድን ነው? ስል እንደሆነ ምናልባት የአፋ መነሻውም መዳረሻውም ኢትዮጵያ ስለሆነች ነው። የአፋ ብሔር የለው፣ መዳረሻው ኢትዮጵያ ናት። የአፋ የንጋት ኮከብ ነው፣ የኢትዮጵያን ትንሳኤ የሚያበስር። ስለዚህ ኢትዮጵያውያን ብቸኛው ነጻ የምንወጣበት ያገዛሉ ሳ ኢትዮጵያን ክደት ጉዞ የምናከሽፍበት የመታገያ መስመር የኢትዮጵያ ህዝባዊ አብዮታዊ ፓርቲ የአፋ ነው። በድርጅቱ ቅድና ደንቦች ሆነው የብዙሀን ውሳኔ ተረግተው አጀንዳ በመሆን አንሾም ለጥናት በማደር ብዙ ጉዳት እንዳደረሱ በታሪክ ደረጃ ተቀምጠዋል። ለዚህ ካዲያ መስከረም 12 ቀን ወደ አዲስ አበባ የመግባት በዝግጅቱ ላይ ያሉት ግለሰቦች ከ10 ዓመት በፊት ከመለስያ አገዛዝ ጋር አብረን እንስራ፣ ህጋራዊቱን እንቀበል፣ ትግሉን አቁመን እጅ እንስጥ በማለት ሀሳብ ያቀረቡና አቋማቸው የድርጅቱ አባላት ሁሉ ቀርቦ ተቀባይነት ሲያጣ የድርጅቱን ጉባኤ ረግጠው የወጡ ናቸው። ከድርጅቱ ከተለያዩ በኋላ ከዚህ በፊት ባልታየ መንገድ ራሳቸውን የኢህአፓ ዲሞክራሲ በኋላም የኢህአፓ አንድነት በሚል ሰይመው የኢህአፓን ስም ለመቀማት ቢሞክሩም ሳይሳካላቸው ቀርቶ በቁርጥ ተመናምነው ሲባዝኑ ምለዋል። ከዛም በይቅርታ እንዲሁም በውይይት የሚያምነው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ጉባኤ ረታችሁ መፈርጠታችሁና የድርጅቱን ህጋዊቱን መጠቀማችሁ ስህተት መሆኑን አምናችሁ ወደ ድርጅቱ ተመለሱና በህጉ መሰረት አቋም የምትሉትን ማቅረብ ትችላላችሁ የሚል ተደጋጋሚ ጥያቄ ሊቀርብላቸውም አሻፍረኝ ብለው የአፋነትን ከጣር ነው ቆይተዋል። መስከረም 12 የአፋ ተብለው በአዲስ አበባ የማጎናበር ተልእኮ የታችው እነዚህ ግለሰቦች አንዳንዶቹ መቼም ቢሆን መቼ የድርጅቱ አባል ያልነበሩ፣ አንዳንዶቹም በስነ ስርዓት ጉድለት ከድርጅቱ ከአመታት በፊት የተባረሩ ነበሩ። የአፋ አንድና አንድ ብቻ ነው። ስሙም አርማውም በህግ የተመዘገበ ነውና አጭበርባሪዎቹን ማስተናገድ ህገወጥ መሆኑን የዘመኑ ባለስልጣኖችም ተነግሯቸዋል። የጥላቻ ላይ ግንጠራ አባወራዎችም እያሰባሰቡ ያሉት ባለስልጣኖችና ባዕዳንም ለኢትዮጵያ የቆመውን ሀገር ወዳድ ድርጅት ስለሚጠሉ አስመሳዮችን ጠቅተው ሊያጠፉት ቆርጠው ተነስተዋል። ግን አይሳካላቸው። ለምን ቢባል የአፋ ኢትዮጵያ ነው። ጥላት ዝናሩን ቢጨርስም የአፋ ግን በህዝቦቹ ራዕዩን እውን ያደርጋል። የትኛውም ኢትዮጵያዊ ወጣት ስለ የአፋ አባትህን ወይም አያትህን ጠይቀው ይነግርሃል። በአገዛዙ በጀት ተመድቦላቸው የምርጫ ማሟያ እንደተመሰረቱት ጽንፈኛ ፓርቲዎችም አይደለም። በሰኔ 14 ምርጫው ሊደረግ ቀድሞ በጥር ግን በስውር ኮሬን ተመርጦ ምርጫው ተጠናቆ የዜና ፍጆታ ሰኔ 14 ምርጫ እንደሚካሄድ የአፋ እያውቃል። ለዚህ ነው የአፋ ሁሉንም ፓርቲዎች በፖለቲካ አካሄድ ይበልጣቸዋል የምንል። ስለዚህ ሁሉም ኢትዮጵያዊ ሀገር ነጻ የምትወጣበትን ብቸኛውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ የአፋ የትግል መስመር በመያዝ ታግሎ በማስታገል ታሪካዊ ኃላፊነታችንን እንወጣ።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አንቺ ፍቅር አምባ
እንኳ ባቅሟ ትንሿ የህል ዘር አይን እንኳ ብትገባ የማትቆረቆር ድንገት ጠብ ብትል የማትገኝ ከምድር ቁልቁል አሾልቃ በንቀት እያየች በድሃ ወገኔ ከፍ ብላ ሳቀች እጅጉን አሾፈች። አሾቅህን አውልቅ ሽምብራህን ቆርጥም ባቄላህን ጠርጥር በቆሎህን ከርስም። እኔን ካሁን ወዲያ እንኳን ልትበላኝ ድንገት በመንገድ ላይ ባይንህም አታይ ያለች አፌዘች በወገኔ ሳቀች በወገኔ ያሾፈች። አረም እንዳይውጣት ወፎች እንዳይለቅሟት ካቡን ዙሪያ ክቦ ከብቶች እንዳይበሏት አጭዶና ከምሮ በሬዎች ለጉሞ ሲወቃ እንዳሉ አለ ቀኑን ሙሉ ቆሞ። በመንሻ በጥሮ በቁና ለክቶ በሰፌድ አንፍሶ በስልቻ ከቶ ነቀዝ እንዳይበላት ብርት እንዳያጠቃት ወቅቶ በጎተራ እንዳላስቀመጣት አንተ አትቀምሰኝም ብላ ኮበለለች ጥያራ ተሳፍራ አሜሪካን ገባች። እየተቁለጨለጭክ ባይንህ ብትቀላውጥ መልሰህ መላልሰህ ምራቅህን ብትውጥ እንደማርህ ይቅር ከቷን ታትበላኝም ባንተ አፍ ገብቼ ባንተ ሆድ አላድርም ብላ ጤፍ አፌዘች በወገኔ ሳቀች በወገኔ ያሾፈች። ከድሃው ወግነው የቀሩት በሀገር ባቄላ በቆሎ ጓያውና አተር ሆኖ አለመታደር ጓያ እግር ሲሰብር አተር ሆድ ሲወጥር እንዲሉ ምክንያት ሳይፈጥር አይጣላም እግዚአብሔር ተመስገን ባቄላ ያሰነፍስ ጀመር። የልመና ስንዴ እያለ ለምጥምጥ ሽሩሩ ቢባል አይወጣ ከምጣድ ጉልቻ ዘቢቆም እሳት ቢንቦሎቦል ምጣድ ሽሩሩ ማስተሻ ቢያባበል ብጥስጥስ እያለ ኩርፊያውም አልችል ከመሰቅሰቅያ ጋር አንስቷን ባጓሮ ከምጣድ ሳይወጣ ቀረ ሆኖ እንኩሮ። የጎደለበትን ቀን የጣለውን ሰው ጤፍ እንኳ ባቅሟ አየኋት ስትንቀው ከፍ ዝቅ አድርጋ ስትገላምጠው ስታበሻክተው ጤፍ እንኳን ባቅሟ